Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዝግጅታችን። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን በኢትዮጵያ የቀዶ ጥገና ሕክምና ሙያተኞችን ሮሮ ይዘናል።
በህብረተሰቡ ደርሰንለታል። ወራት አንድ ሐኪም አንድ ስፔሻሊስት ሐኪም ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርቴ ለማድረግ ማስተማርን አማራጭ አልወሰደውም መንግስት ነው።
ተከታዩ ዘገባችን ደግሞ የቪኦኤ አዲስ ጥናታዊ ፊልምን ይመለከታል።
There is no amount of money that would take away what children have seen. Children will watch their parents killed. There is no amount of money.
ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ ባይናቸው ያዩናቸው። በርካታ ገንዘብ ብናፈስ እንኳን ባሏ ከፊቷ ባስጠቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሹ ለማለት በጣም ይከብዳል።
የኢትዮጵያ የፊልም ኢንዱስትሪ ስኬትና ፈተናዎችን የሚያስረዳን በስራው የተሰማራውን ኤልያስ ወሰኔን በጋቢና አሳፍረናል።
ፊልም የውጭ ምንዛሬ ማምጣት፣ ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ፣ ፊልም ልዩነቶችን ማጥበብ ይችላል። ፊልም ትውልድን መገንባት ይችላል። እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሙስና ክስ 208 ሰዎችን በቁጥጥር ስር እንዳዋለ የገለጸው የሳውዲ አረቢያ ጠቅላይ አቃቤ ሕግ ባለፉት ብዙ ዓመታት ከ 100 ቢሊዮን ዶላርስ በላይ መዘረፉን አስታወቀ። ባለፉት 3 ዓመታት ባካሄደው ምርመራ መሰረት ቢያንስ 100 ቢሊዮን ዶላርስ ተመንትፏል ይላል ከመንግስቱ የወጣው መግለጫ። አቃቢ ህግ ሳውድ አል ሞጀብ ዛሬ ሐሙስ እንዳስታወቁት ከታሰሩት 208 ሰዎች መካከል 7ቱ ክስ ሳይመሰረትባቸው የተለቀቁ ሲሆን 201 ተጠርጣሪዎች ግን አሁንም እንደታሰሩ ናቸው። መንግስትም ወደ 1700 የባንክ አካውንቶችን መዝጋቱን አስታውቋል። የመንግስቱ ተቺዎች ግን የተያዘው የሙስና ክስ ከ32 ዓመቱ አልጋውራሽ ልዑል መሐመድ ቢን ሳልማን ጋር የማይስማሙትን ከፍተኛ ባለስልጣናት ለማስወገድ የተያዘ ዘመቻ ነው ይላሉ።
የብሩንዲ መንግስት እንደ አውሮፓውያን አቆጣጠር በሚያዝያ 2015 እና በጥቅምት 2017 መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለው የጦር ወንጀል አቃቢያን ህግ ምርመራቸውን መጀመር እንደሚችሉ ዓለም አቀፉ የወንጀል ችሎት ዛሬ ሐሙስ አስታወቀ። በሰባዊ ፍጥራ ላይ ደረሰ የተባለውን የወንጀል ምርመራ ለመቀጠል በቂና ምክንያታዊ የሆኑ መሰረቶች እንዳሉ ዳኞቹ ይፋ ባደረጉት መግለጫ አስታውቀዋል። አስገድዶ መድፈር፣ ግድያ፣ ሰቆቃና እንግልት በተቀላቀለው የወንጀል ድርጊት ከ1000 በላይ ሰዎች ተገድለዋል። ከ40000 ሰው በላይ ደግሞ ከቦታቸው ተፈናቅለዋል።
ፕሬዚዳንት ዶናልድ ትራምፕ የቻይናው መሪ ሺ ጂንፒንግ በቤጂንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሐሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን አስታወቁ። ከፕሬዚዳንት ትራምፕ ጋር ቻይና የሚገኙት ቴለርሰን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሁለቱ መሪዎች በሰሜን ኮሪያ ጉዳይ ተጨማሪ በሰብአዊ መብት ጥበቃና ደቡብ ቻይና ውስጥ ባለው የማሪታይም ውዝግብ ግልጽ ውይይት ማካሄዳቸው ታውቋል።
የዩናይትድ ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ አስተላልፈዋል። የዩናይትድ ስቴትስ ዲሞክራቶች ከትላንት በስቲያ በተካሄዱ የአገረ ገዢዎች ምርጫዎች ተደራራቢ ድሎች እየፈነደቁም ናቸው። በሚኒሶታና በዋሽንግተን ግዛት ቶች አካባቢ ስልጣናት ቢሮዎች 4 ሶማሌ አሜሪካውያን አሸንፈዋል። የትላንት ምርጫ ውጤቶች ለዲሞክራቶቹ የድል ጎርፍ በመሆኑ ሪፐብሊካኑ ዶናልድ ትራምፕ የዩናይትድ ስቴትስ 45ኛው ፕሬዝዳንት ሆነው ከተመረጡ ልክ አንድ አመት ሲሞላቸው ነው ይህ ድል የተሰማው።
በስተመጨረሻም ወሳኝ በሆነ የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ አስታወቁ። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በእናቶች ሞት ቀነሳ ከፍተኛ አስተዋጽኦ ካበረከቱ በኋላ ሙያቸውንና ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን፣ ይህንን ለማድረግ የሚያስችል የትምህርት ክፍል እንደሌለም በኢትዮጵያ የተቀናጀ የድንገተኛ ቀዶ ጥገና ባለሙያዎች ተናገሩ። የጤና ጥበቃ ሚኒስቴር መስሪያ ቤቶች ሚኒስትሮቹ በተቀያየሩ ቁጥር የተገባላቸው ቃል እንደታጠፈም ተናግረዋል። ይህንን ጉዳይ አስመልክታ ጽዮን ግርማ በተለያዩ አካባቢዎች በስራው ላይ የተሰማሩ ሰዎችን አነጋግራ ተከታዩን ይዛለች።
አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ2001 ዓ.ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የሕክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በሶስት ዓመት ተጨማሪ ትምህርት በሁለተኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ፣
መጀመሪያ ዲግሪ ያላቸው ከሄልዝ ዶክተር ወደ ድንገተኛ ቀዶ ሕክምና ሲመጣ ወደ ፊውቸር ፓዝ የሚባል ወደ ፊት አካሄድ ኤሲዲ ይሁን ሌላም ይሁን ስፔሻሊቲ ይሁን የተሰራለት ነገር ምንም ዲዛይን ወደ ፊት አቅጣጫ አልተቀመጠለትም ነበር እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀሌ ዩኒቨርሲቲ ነበርኩ። ከመጀመሪያ ጀምሮ ትንጠይቅ ነበር። ይሄ ካሪክለም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መቻል አለበት እያልን ትንጠይቅ ነበረ እና ያ የትምህርት መሰላል ወደፊት ምንም አልተሰራለትም እያልን እየጠየቅ ነበር። በወቅቱ የጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ። እሳቸውም እናንተ ስራችሁን ስሩ፣ ተምረስ እንደሚጣችሁ በሰውም ታገለግላላችሁ፣ ፕሮሚስ ግቡልኝ፣ ከሁለት አመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ። ለእናንተ የሚመስ ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪክለም ነው፣ የሪኖቬት ተደርጎ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ይህን ትምህርት ተማረ። በገጠሪቱ ቦታ ተመድቦ ሁሉንም መጠየቅ ይቻላል። አገልግሎት እየሰጡ ያሉ ባለሙያዎች ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት የተዘጋጀላችሁ የለም፣ ይሄ በቂያችሁ ነው ማስተርስ ተብሎ ተገድበው እየሰሩ ነው ያሉት። ሰውን
አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር 680 እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ 350 የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ። ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለሕዝብ ያበረከትነው አስተዋጽኦ ከፍተኛ ነው ይላሉ።
እንደ አገሪቷ ለውጥ አምጥተናል። በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍሰስ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪ ከመኪና አደጋ በተገናኘ ሌላም ቀዶ ጥገና ስራዎችን እንደነ ትርፍ አንጀት እንደነ አንጀት መታጠፍ ሌሎችም ነገሮች ከአደጋ የተገናኙት ነገሮች ከእናቶች በተጨማሪ ይህን ነው የምንሰራው። በዚህ ስራችን ደግሞ ስፔሻሊ ኢትዮጵያ የምትታወቅበትን የእናቶች ሞት በሚሊዮን ዴቨሎፕመንት ጎል አሳተና ከሌሎችም ባለሙያዎች ጋር በመሆን ማለት ነው። ይሄ በዓለም የተከበረ ጉዳይ ነው።
አቶ አለማየሁ በወቅቱ የነበሩት ሚኒስትር ዶክተር ቴድሮስ አድሃኖም በቀጣይ አዲስ ስርዓተ ትምህርት ተቀርጾ ትምህርታቸውን የሚቀጥሉበት እድል እንደሚፈጠር ቃል ገብተው የነበረ ቢሆንም ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ።
ዶክተር ቴድሮስ አድሃኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥለው የመጡት ዶክተር ተብራን አድማሱ ነበሩ። ለእሳቸውም ጉዳዩን በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለሀገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ካመኑ ነው ውጤቱም ደግሞ ስለታየ ሌሎችም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ አስተቻቸውም ገና ጥበቃ ሚኒስቴር ማምነውበት ይሄ ነገር የአካዳሚክ ሪቪው ዘጋይ ተብሎ ብዙ ዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካዳሚክ ሪቪው ተጋይቶልን ነበር። በመጨረሻ ግን አስተቻቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለስተቻቸውም በተጨማሪ የጉዳይ ተጀመረ ጉዳይ ስለሆነ ይሄ ጉዳይ እንዲቀጥልልን በሚል ከተደጋጋሚ ስተቻቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበር። ነገር ግን ከዛ በኩል ያገኘነው መልስ ምንም አመርቂና እኛንም ተስፋ አስቆረጠን ነው የሆነው።
የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ።
ይሄ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይሄንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይጣልን ሁሉ የሚል ጥያቄም አለ። እያን በተመለከተ ማንኛውም ማስተር ነው እየተከፈለን ያለው። አገልግሎታችን ግን እኛ ይሄን ማስተር ዲግሪ ያገኘነው 3 አመት ከ6 ወር ሶሊድ ተምረን ያገኘነው እንግዲህ። ማስተርስ እንደምታወቀው የሎሎች ግን በ2 አመት ባልሞላው ተምረው ነው እንትሚል። እኛ አሁን ይሄን ትምህርት ባለማር ኖሮ ምናልባት ህብረተሰብ ጤና መጀመሪያ ህብረተሰብ ጤና መኮንን እንደተማርኩ ከዛ ሌላ ማስተር ሰርቲፊኬት ዝማር ነበር አሁን ሲዲ ምናምን ያለ ሂደት አለ ለብላል። ይሄ ግን ምንም ወዴትም እንድንሄድ የሚያደርግ ነገር አለ የሚደብብ ነገር ገጠር ውስጥ ብቻ ከዛው አገልጋይ ሆነ ታማኝ አገልጋይ እርካሽ አገልጋይ ሆነ እንድትቀር ነው። ምክንያቱም እኛ አሁን ለህብረተሰቡ ደርሰንለታል ወራስ አንድ ሐኪም አንድ ስፔሻሊስታችን ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርቴ ለማድረግ ማስተማርን አማራጭ አልወሰደውም መንግስት ማለት ነው።
በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ ሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ።
ይሄን ጉዳይ እስከ ጠቅላይ ሚኒስትሩ ጽፈት ቤት እስከ ኢህአዴግ ጽፈት ቤት የክልል ጤና ኃላፊዎችም የክልል መስተዳድር ኃላፊዎችም የደረሰ ጥያቄ ነው። እስካሁን እንደ መንግስት ይሄን የሚባል መልስ አልተሰጠውም ባለፉት 8 አመታት ማለት ነው።
አያይዘውም የትምህርት ድል ከመነፈጋችን በተጨማሪ ሌሎች ጥቅማ ጥቅሞችም ቀርተውብናል ብለዋል።
ጥቅማጥቅም ማለት ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ አንዳንድ አካባቢዎች ምንድነው ያለው የምንመደብበት ቦታ ይለያያል። ለምሳሌ አንድ ቦታ ላይ ምንድነው የተደረገው የማጽና ጽንስ ስፔሻሊስት ሐኪሞች ሲመጡ በቀበ ጥገና በኢንተግሬትድ ኢመርጀንስ ሰርጀሪ ወይንም ደግሞ የተቀናጀ ቀበ ጥገና ሐኪምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ። ሌላው ደግሞ ምንድነው ይሄ የተለያየ የትርፍ ሰዓት ክፍያዎች አሉ። አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌደራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምን እንደው ብለን በምንጠይቅበት ጊዜ ደግሞ ክልሎች የየራሳቸው የሆነ ፋይናንሻል አስተዳደር አላቸው። አንድ ክልል ከፈለገ ይከፍላል ከፈለገ ደግሞ ሰራተኛውን በነጻ ማሰራት ይችላል። ስለዚህ ፌደራል በክልል ባጀት ላይ የሚያገባ ጉዳይ የለም። ጥቅማጥቅም በተመለከተ ከአንድ ክልል ለምሳሌ ትግራይ ክልል ያለው ካረንትሊ ምንድነው የኛ ፕሮግራም በተመለከተ ሶፋትና ሃውስ አላውንስ የሚባል አለ። ለምሳሌ ለጠቅላላ ሐኪም ለጂፒ እየተከፈለ ለስፔሻሊስት ሐኪሞች እየተከፈለ እኛ ደግሞ ቀደ ጥገና ስራና ሌሎችም የህክምና ስራዎችን ተክተን እየሰራን ያለ ሶፋትና ሃውስ አላውንስ የሚባለው አይከፈለንም ለምሳሌ በትግራይ በኩል ማለት ነው። ሶስተኛ ቅሬታችን ምንድነው ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሐኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋም ምንም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ አልባልታ ቦታ ላይ ከምንውል ህብረተሰቡን በውጭ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እንደ መንግስት ዝግ ነው ያደረገው። ስለዚህ ለእናንተ አይፈቀድላችሁም ተብሎ ዝግ ነው ያደረገው ማለት ነው። ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም የግል ክሊኒክ እንድንሰራም አይፈቀድልንም። አትማርም ማለት አይችልም አንድ መንግስት። ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው። ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያሳፋ እየተጠቀመበት ያለው። ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ።
በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ ሆኑት አቶ አብርሃም ዶረና ደግሞ ከሰብአዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል።
የመማር መብት ማለት የዜግነት መብት ነው እና ሆኖ ግን እኛ ሀገር ሁሉም ሰዎች ሆነ በሌላም ሀገር ሰው መማር እንዳለበት ይታመናል። በእኛ በሀገራችንም ሆነ በሌላም ሀገር የተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማል። የተማረ ሰው ለሀገሩም ለራሱም ለቤተሰቡም ይጠቅማል ማለት ነው። ስለዚህ ትምህርት መስመሩ ክፍት መሆን ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ፣ በምሰራው ስራዬ ላይ እንቅፋት ሆኖብኛል። በጣም በሞራል እንዳልሰራ በፊት እንግዲህ በማገለግለው አገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን ህብረተሰብን የሚጎዳ ይሆናል ማለት ነው። ከዚህም አልፎ ተርፎ ሌላው ሀገራችንን የምትጎዳበት ሁኔታ አለ። ይህንን ሙያ ዘርፍ የተማሩ በኢትዮጵያ ውስጥ በአሁኑ ሰዓት 700 በላይ ባለሙያዎች ይገኛሉ። በየክልሉ በተለያዩ ቦታ ተመድበው በስራ ላይ የሚገኙ ማለት ነው። እነዚህም ሁሉ እንደ ነው የሞራል ጉዳት የደረሰባቸው ናቸው።
ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርሲቲ እንደነበር ጠቁመው አሁን ግን በ11 ዩኒቨርሲቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። አንድ ባለሙያ ያለምንም መሻሻል እድሜው ሙሉ አንድ ቦታና አንድ ሙያ ላይ እንዲሰራ እንዴት ይገደዳል ሲሉም ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስትር ዴታው ዶክተር አሚር አማንና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ለአመታት በቦኮ ሀራም ታጣቂ ቡድን በተፈጠሩ ሁከቶች በሺዎች የሚቆጠሩ ሞተዋል። በሚሊዮን የሚቆጠሩ ደግሞ ሕይወታቸው በተለያየ መልኩ ተቀይሯል። ናይጄሪያን የሚያህል አንድ ትልቅ ሀገር ወደፊት እንዴት ነው በሰላም የሚጓዘው? በቅርቡ የቪኦኤና እንደዚሁም ክሬቲቭ አሶሺየትስ ኢንተርናሽናል የተባለ ድርጅት የተዘጋጀው ጥናታዊ ፊልም በቪዲዮ ዘገባውን ማርያማ ዲያሎ አጠናቅራለች። ዘገባውን ደግሞ መስታወት አረጋው ይዛለች።
በአሜሪካ ድምጽ ሬዲዮ የተዘጋጀው ቦኮ ሀራም Journey from Evil የተሰኘው ጥናታዊ ፊልም ከመታየቱ አስቀድሞ የዩናይትድ ስቴትስ የሰላም ኢንስቲትዩት ተወካይ የፊልሙ አዘጋጆችና ተሳታፊዎች ይህ ታሪክ ለዓለም ለምን መታየት እንደሚገባው ለታዳሚው ገልጸዋል። የአሜሪካ ድምጿ ቤት መንደልሰን ፊልሙን ካዘጋጁት መካከል አንዷ ናት።
Why did we make this film? What was the reason that we made this? And it's because we want people like you to be here to be talking about the situation.
ለምን ይህን ፊልም ሰራን? ምክንያታችን የነበረው እንደናንተ ያሉ ሰዎች ያለውን ሁኔታ በግልጽ እንዲመለከቱና እንዲረዱት በዛ ያለውን ሁኔታ አስመልክቶ ውይይት እንዲጀመርና ሰዎች ግንዛቤ አግኝተው የለውጥ እንቅስቃሴ አካል እንዲሆኑ በማሰብ ነው።
የፊልም ስራው የተጀመረው የአሜሪካን ድምጽ ጋዜጠኛ ኢብራሂም አህመድ የቦኮ ሐራም አማጽያን የቀረጹትን የ18 ሰዓት ቪዲዮ በእጁ ካስገባ በኋላ ነው። አስቀድሞ ተከታታይ ዘገባዎችን ማቅረብም ጀመረ።
He shot the videos for their own propaganda purpose, but most of the videos we saw are videos that Boko Haram never.
እነዚህ ቪዲዮዎች የቡድኑ አባላት የራሳቸውን ፕሮፓጋንዳ ለማሰራጨት ሲሉ የቀረጿቸው ናቸው። የቦኮ ሐራም አማጽያን እነዚህን ቀረጻዎች ያከናወኑት ግን ለህዝብ እይታ ይቀርባሉ ብለው አስበዋል ነበር።
እነዚህ እስላማዊ ነን ብለው ራሳቸውን የሚጠሩ ቡድኖች ሌሎች ሙስሊሞችን እንዴት እንደሚያሰቃዩ፣ ባሰቃቂ ሁኔታ እንደሚደበድቡና አልፎም እንደሚገድሉ፣ ምን ያህል አካባቢውን በኃይል እንደተቆጣጠሩት ጭምር ቪዲዮ ያሳያል። ቡድኑን የተቀላቀሉ ህፃናት ያላቸውን ተሳትፎና የየዕለት የልጅነት ህይወታቸውንም ይዳስሳል። በኪሾምበሬ የቦኮ ሐራም ሴት ልጆቻችን ይመለሱልን Bring Back Our Girls የተባለው እንቅስቃሴ ውስጥ ከተሳተፉት መካከል አንዷ ናት። ይህንን ጥናታዊ ፊልም ስትመለከት ልቧ በእጅጉ እንደተሰበረ ትናገራለች።
There is no amount of money that would take away what children have seen. Children who watch their parents killed. There is no amount of money we spend.
ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ ባይናቸው ያዩናቸው። በርካታ ገንዘብ ብናፈስ እንኳን ባሏ ከፊቷ ባሰቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሹ ለማለት በጣም ይከብዳል።
በጥናታዊ ፊልሙ ከጥቃቱ የተረፉ ሰዎችን ህይወትም ለማሳየት ተሞክሯል የምትለው ደግሞ የፎቶግራፍ ባለሙያዋ ፋቲ አቡበከር ናት።
I was in medical college at the time Boko Haram was wreaking havoc in the community. The leader Mohammed Yusuf had just, you know,
Boko Haram የጥፋት እንቅስቃሴውን ሲጀምር የህክምና ትምህርቴን እየተከታተልኩ ነበር። ቡድኑን የሚመራው መሐመድ ይሱፍ ለህብረተሰቡ ንግግር የሚያደርገው ከመኖሪያ ቤቱ 3 ደቂቃ ርቆ ነበር። እናም ችግሩ ሲጠነሰስ ሁላችንም በቅርበት አይተነዋል። ያን ሁሉ አልፌ ዛሬ ከእናንተ መሃል ከተገኘው ሌሎች ሰዎችም እንዲሁ መልሰው ይቋቋማሉ የሚለውን ተስፋ ያጠናክራል።
አቡበከር ባነሳቻቸው ፎቶግራፎች አማካኝነት በቦኮ ሐራም ሰሜን ምስራቅ የናይጄሪያው አካባቢ ምን ያህል አደገኛ እንደሆነ ለውጭ ዓለም መናገር ትፈልጋለች። አሁንም በመከራ ውስጥ በርካታ ሰዎች በአካባቢው እየኖሩ እንደሆነ ማሳየት ትፈልጋለች። ብዙዎቹ ከተነጠሏቸውና ከታገቱ ቤተሰቦቻቸው ጋር ለመተያየት ያላቸውን ጉጉት ለማሳየት ሞክራለች። ታግተው የሚገኙት የቺክቦክስ ሴቶች አንዳቸውም ሳይቀሩ ካልተለቀቁ በቡድኖቹ መካከል የሚደረገው ጦርነት ይቀጥላል። አለመስማማቱ ከቀጠለ ከቀያቸው የተፈናቀሉትም ዜጎች ወደ መኖሪያቸው የመመለስ እድላቸው በጣም የመነመነ ነው። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። የኢትዮጵያ የፊልም ኢንዱስትሪ በተለይ በመስፋፋት ላይ ያሉ የቴሌቪዥን ጣቢያዎችና ለፊልም ሰሪዎች የሚፈጥሩት እድልና ፈተናዎች ዙሪያ በስራው የተሰማራውን ኤልያስ ወሰኔልህን አነጋግረናል። ከሱራፌል ሽፈራው ዲጄ ፋትሱ ጋር የነበረው ቆይታ ሙሉን ፌስቡክ አት ቪኦኤ አማሃሪክ ላይ በሳምንቱ መጨረሻ ላይ ታገኙታላችሁ። ለዛሬ ጋቢና የሚከተለውን አድምጡ።
ስሜ ኤልያስ ወሰኔልህ ይባላል። የተወለድኩት አዲስ አበባ ነው። አሁን የተሰማራውበት ሙያ አንድ የግል ንግድና ከዛው ተረፈ ደግሞ ከልጅነት ጀምሮ አዘውትሮ የነበረው የኪነጥበብ ስራ አለ። የኪነጥበብ ስራው አብዛኛው በትወና ላይ የሚያተኩር ነው። ትወና ውስጥ የገባሁት እውነቱን ለመናገር እንደዚህ ነው ለማለት ይከብደኛል። ቀስ በቀስ ነው የገባሁት። እንግና ከኤሌመንተሪ ከስድስተኛ ክፍል ጀምሮ ዝም ብሎ በትምህርት ቤት ውስጥ እንቅስቃሴ እናደርግ ነበረ። ከዛ በኋላ በጣም ማስታወስ በ86 ዓመተ ምህረት ሉሲ የቲያትር ክበብ የሚባል ክበብ ነበረ ወደ አባኮራን ሰፈር እና እዛ ግማሽ ቀን እየተማርን ግማሽ ቀን እዛ ቲያትር ለመስራት እንደ ነበረ። ከዛን ጊዜ ጀምሮ ነው መስራት ጀመርኩት። የመጀመሪያውንም የቴሌቪዥን ድራማ ትንሽ እየጨውት የሰራሁት እዛ 1976 የፋሲካ በዓልን ለማክበር በተደረገ የበዓል ዝግጅት ላይ ነው ማስታወሰው። ከዛ በኋላ ከሰው ጋር የተዋወቅኩትኝ መጀመሪያ የአይኔ አበባ የሚለው ድራማ ይመስለኛል። ከዛ በፊት የሰራኋቸው አሉ አጫጭር ድራማዎች፣ ግን በይበልጥ ያሳወቀኝ የአይኔ አበባ የሚል ተከታታይ የቴሌቪዥን ድራማ በኢትዮጵያ ቴሌቪዥን ይታይ ነበር። እነ እንግዳ ዘር የነበሩበት ከነ ዘላለም ጋር እና እሱ ላይ ነው በደንብ ሰው ውስጥ የገባሁት ይያስባለሁ። ከዛ በመከተል ሰው ለሰው አሁን ደግሞ እየሰራሁት ያለሁት ወላፈናል። ቴሌቪዥን ድራማዎች አመጣጣቸውን ስናያቸው ረጅም ጊዜ እድሜ ያላቸው ማውነኝ ተከታታይ ወይም ቲቪ ሲሪስ የምንላቸው አይነት ባህር ያላቸው የቴሌቪዥን ድራማዎች ኢትዮጵያ ውስጥ ገና አጭር ጊዜ ነው የተጀመሩት። ቀደም ሲል የተጀመሩት ምናልባት ሄዱ ቢባሉ በጣም ወደ 6 ወር 3 ወር በጣም ሄዱ ካልሆነ በስተቀር እነዚህ አመታትን የተሻገሩ ተከታታይ የቴሌቪዥን ድራማዎችን ገና እየተዋወቅናቸው ነው። እንደሌላው ዓለም 20 30 ዓመት የቆዩ ድራማዎችም አሉ። እኛ ሀገር ግን ገና አዲስ ነው እና ሰው አዲስ ከመሆኑ ነው ሳይአልቅም ወይ እንዴት ነው መጨረሻው እንዴት ነው ምናምን ይያለ የመሰላችሁት ነገር ያሳያል። እዛ ላይ ያው ታሪኩን የማጣፈጥና ሰው የበለጠ የጓጓ እንዲሄድ የማድረግ ችግር ይኖራል። ተከታታይ የቴሌቪዥን ድራማ ለእንደኛ ላለ ብዙሃነት ወይም ደግሞ ብዙነት ላለው ማህበረሰብ በጣም አስፈላጊ ነገር ነው ይያስባለሁ። ምክንያቱም ከመዝናናት ባለፈም ብዙ አስተማሪና ገንቢ የሆኑ ነገሮች ሊካሄዱበት ይችላሉ። በዛ ላይ በተለይ ሙያተኛውም ህዝቡን በደንብ እገዛ ቢያደርግ ጥሩ ውጤት ጥሩ ለውጥ ሊያመጣ የሚችል ነገር ይመስለኛል። ትልቁ ነገር መንግስት ጋር ያለ ይመስለኛል። መንግስት ለዚህ ኢንዱስትሪ ትኩረት አልሰጠም። የፊልም ኢንዱስትሪውን ወይም የኪነ ጥበብ ሙያውን የሚያዳክሙ የሚመስሉ እንቅስቃሴዎች ይካሄዳሉ ከመንግስት አንፃር። ይሄ ነገር ግን ለሀገር ጠቃሚ መሆኑ ቢታሰብበት በጣም ጠቃሚ ነው፣ በጣም አስፈላጊ ነው። ምክንያቱም ፊልም የውጭ ምንዛሬ ማምጣት ይችላል፣ ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ ይችላል። ፊልም ልዩነቶችን ማጥበብ ይችላል። ፊልም ትውልድን መገንባት ይችላል። እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል። ተጽዕኖ መፍጠር የምንችልበት አንዱ መንገድ ይመስለኛል። አሁን ምስራቅ አፍሪካ ላይ የበላይነትን ለማግኘት መንግስት እየሞከረ ያለበት ነገር ላይ የፊልሙን ኢንዱስትሪ ቢጠቀምበት የበለጠ ጠቃሚ ሊያደርገው ይችላል። ኢትዮጵያ ውስጥ ያለው የማህበረሰብ አንድነት ፊልሙን ቢጠቀምበት የበለጠ ጠቃሚ ሊያደርገው ይችላል። የሥራ መነቃቃትን ለመፍጠር ይጠቀምበት ይችላልና ወጣት ጀግኖችን ለመፍጠር ሊጠቀምበት ይችላል። እና ይሄ በደንብ ትኩረት ቢሰጠው ተገቢ ነው ላለው እና ሙያተኛው ትልቁ ችግር እርስ በራሱ የመተጋገዝ ወይም የመደጋገፍ ነገር አይታይም። መደጋገፍ ብንችል የበለጠ ልንሰራ እንችላለን። አሁን ለምሳሌ ብዙዎቹ የፊልም ፕሮዲውሰሮች የራሳቸው ሲኒማ ቤቶች አሏቸው። ምንጭ በጣም ትክክል ያለው ነገር ይመስለኛል። ምክንያቱም እንደዛ ከሆነ ፊልሙ ያድጋል በየላስ ሙያተኛው ከዛ ይልቅ አሁን ነኝ ፊልም ፕሮዲውሰሮች ሲኒማ ቤት ከሚከፍቱ ይልቅ የፊልም ዲስትሪቢዩተር ካምፓኒ ቢያቋቁሙና በመላ ሀገሪቱ በእኩል ሰዓት በእኩል ወቅት ፊልሙ በጥንቃቄ ሴኩር በሆነ መንገድ መታየት የሚችልበትን ነገር ቢፈጥሩ ለራሳቸውም ለሌላውም ሙያተኛ በጣም ጠቃሚ የሆነ ስራ ይሰራሉ ነው። ፊልሞች አሰራር ላይ ክፍተቶች አሉ። በእውነት ሙያተኞች ላይ ያሉ ክፍተቶች አሉ። አብዛኛው ክፍተቶችን ከፋይናንሻል ችግር ጋር አገናኘዋለሁ። ገንዘብ ቢኖርህ ኢቭን ሙያተኞችን ከውጭ አምጥተህ እነሱን ከፍለህ ከስር እያስተማርክ የራስን ዜጋ መቀጠል ትችላለህ። ያንን ለማድረግ ግን በጣም ኮስቱ ሃይ ነው። እኔ ከውጭ ሀገር በመጡ ፊልሞች ላይ የማንዴላ ታሪክ ማንዴላስ ገን የሚል ከሳውዝ አፍሪካ የመጡ ሰዎች ዳይሬክተሩ ይመስለኛል ከሆሊውድ ነው። እዛ ላይ ተሳትፌ ነበር የማንዴላ ስልጣኝ ሆኜ እና እዛም ይሰራበትን ፊልም መንገድ አይቼ እኛ እዛ ለመድረስ በጣም ብዙ አመታት እንደሚቀረን ተገንዝቤያለሁ። ሳይታክል ሳይሰለች ከነስተታችን ከነልክመታችን ስራችን እየተመለከተ በየቦታው አድናቆት የሚያቀርብልን የኢትዮጵያ ሕዝብ ተመልካች በጣም አመሰግናለሁ። በቀጣይ ደግሞ እናንተ ያገዛችሁን ብዙ ነገሮችን መስራት ፈልጋለሁ። እንድትተባበሩን እንፈልጋለን። እግዚአብሔር ይስጥልኝ። አመሰግናለሁ።
እንግዲህ የዛሬው የጋቢና ጉዟችን በዚህ ወደ መጠናቀቁ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁል ጊዜ እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም በፌስቡክም በትዊተርም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያበሮ ነው። ከጋቢና ዲጄ ፋትሱ እንደዚሁም ደግሞ ከጀስቲን ጋር በመሆን እንሰናበታለን። መልካም ምሽት።
መልካም ምሽት። Na TV
Thank you.